Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ የካቲት 24 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። በኢትዮጵያ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገለጹ።
በዚህ በሁለት ዓመት በተለይ ብዙ ግጭቶች ሲከሰከሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው እና እሱ ምንድን ነው የሚያሳይሽ? በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝነው ተንትነው ክፉን ከደጉ ለይተው እውነቱን ከሐሰት አይተው አይደለም የሚጠቀሙት ማለት ነው።
የሰማችሁት በሚኒሶታ ክፍለ ግዛት ሃምለን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ኃይለ ሚካኤል ጫላን ነው። የመረጃ አጠቃቀም እውቀት ምን ማለት ነው? ለምንስ ያስፈልጋል? በሚል ሐሳብ መነሻነት በምሽቱ ባደረግነው ውይይት ላይ ተሳታፊ ናቸው። በሌላ በኩል የኢትዮጵያ ወጣት ሥራ ፈጣሪዎች ማህበር በቅርቡ መቋቋሙ ተሰምቷል።
ካሁን ባላቸው ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንትን ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡ
የሰማነው የማህበሩን ፕሬዚዳንት ሳሚያ አብዱልቃድርን ነው። ማህበሩ ስራ ፈጣሪ ወጣቶችን በማስተባበር ረገድ ስለሚኖረው ሚና ከጋቢና ቪኦኤ ጋር ቆይታ አድርገዋል። አብራችሁን ከቆያችሁ ይህንና ሌሎች ዘገባዎችም እናደርሳችኋለን። የሙዚቃ አፍታም ይኖረናል። ከኛ ጋር ስለሆናችሁ እያመሰገንን ታሙስዩም በዜና ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው መርሃ ግብሩን በመብራት እያስተናገድናችሁ እንቆያለን። አሁን ወደ ዜናዎቹ እንለፍ።
የባይደን አስተዳደር በውጭው ዓለም ዲሞክራሲን የሚያስተዋውቀው ከዚህ በፊት ተሞክሮ በከሸፈውና ዋጋ በሚያስከፍለው ወታደራዊ ጣልቃ ገብነት አለመሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት ትናንት ረቡዕ የጆ ባይደንን የውጭ ጉዳይ ፖሊሲ ዓላማዎች በዝርዝር ባስተዋወቁበት ንግግራቸው ነው። የውጭ ጉዳይ ሚኒስትሩ ዲሞክራሲያዊ ዝንባሌዎችን እናበረታታለን፣ ይሁን እንጂ ዋጋ የሚያስከፍሉ ወታደራዊ ጣልቃ ግብነቶችን በማራመድ ወይንም አምባገነኖችን በኃይል በመገልበጥ ዲሞክራሲን አናራምድም። እነዚህን ስልቶች እስከዛሬ ሞክረናል። ሐሳቦቹ የትን ያህልም ቅን ቢሆኑም ውጤት ግን አላመጡም ብለዋል። ብሊንከን ወታደራዊ ጣልቃ ገብነት ዲሞክራሲን ለማስፋፋት ለሚደረገው ጥረት መጥፎ ስም የሰጠው ሲሆን በአሜሪካ ሕዝብም ዘንድ ጥረቱ እምነት እንዳያድርበት አድርጓል ብለዋል። ህንድ በሀገር ውስጥ የሰራችው የመጀመሪያ የኮቪድ-19 ክትባቷ 80% ቫይረሱን የመከላከል አቅም ያለው መሆኑን አንድ አዲስ ጥናት አመላክቷል። በህንድ መንግስት ውጭ የሚንቀሳቀሰው የሀገሪቱ የሕክምና ምርምር ተቋም እንዲሁም ባህራት ባዮቲክ የሚባል የመድኃኒት ኩባንያ በትብብር የሰሩት ኮቫክሲን የተባለው ክትባት በ25,000 በጎ ፈቃደኞች ላይ ሙከራ የተካሄደበት መሆኑን ትናንት ይፋ የሆነው ጥናት አመላክቷል። ቀደም ብሎ በዚህ ክትባት ላይ የተካሄደ ሌላ ሙከራም ብሪታንያ ውስጥ የተከሰተውን የኮሮና ቫይረስ ልውጥ ዝርያ ለመከላከል እንደሚችል አሳይቷል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናስተናዳላችሁ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እናልፋለን። በኢትዮጵያ የመረጃ አጠቃቀም እውቀት አናሳ መሆኑን ተከትሎ ሆነ ተብሎም ሆነ ባለማወቅ በማህበራዊ ትስስር ሚዲያ የሚሰራጩ ሐሰተኛ መረጃዎች በማህበረሰቡ ላይ ቀጥተኛ ጉዳት እያደረሱ መሆናቸውን የአሜሪካ ድምጽ ያነጋገራቸው ባለሙያዎች ገልጸዋል። በማህበራዊ ድረገጾች አማካኝነት የሚተላለፉ አሳሳች መልእክቶችን ጉዳት ለመቀነስም ህብረተሰቡ በመገናኛ ብዙሃን አጠቃቀም ዙሪያ ያለውን እውቀት ማዳበር እንደሚገባም አስገንዝበዋል። ለመሆኑ የመገናኛ ብዙሃን አጠቃቀም ምን ማለት ነው? በተለይም የማህበረሰብ ሚዲያ ከፍተኛ ተጠቃሚ ሆኖ ወጣት ኡነተኛ መረጃን ከሐሰተኛው መለየት የሚችለው እንዴት ነው? የሚሉትን ጥያቄዎች ለመመለስ ስመኝሽ የቆየ በአሜሪካ ሀገር የሚኖሩ ሁለት ምሁራንን ጋብዛ አነጋግራለች። እንግዶቿ በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ቴድሮስ ወርቅአለማውና በሚኒሶታ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር እንዳልካቸው ኃይለ ሚካኤል ጫላ ናቸው። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
ሁለታችሁንም በቅድሚያ በጣም አመሰግናለሁ። በማህበራዊ ሚዲያዎች አማካኝነት በየቀኑ እጅግ በጣም ብዙ መረጃዎች ይለቀቃሉ። እነዚህ መረጃዎች እንግዲህ ግማሾቹ ትክክለኛ እና ሚዛናዊ ሲሆኑ፣ በዛው ልክ ደግሞ በማወቅም ሆነ ባለማወቅ የተሳሳቱ ወይም ከእውነት የራቁ አሉታዊ ዓላማ ያላቸው መረጃዎች ይወጣሉ። እንደነዚህ አይነት አሳሳች መልእክቶችን ጉዳት ለመቀነስ ሰዎች የሚደርሷቸውን መረጃዎች በምን መልኩ መረዳት እና መጠቀም እውቀታቸውን ማሳደግ አለባቸው በሚለው ላይ ነው የምንወያየው። መጀመሪያ ከመሰረታዊ ሐሳቡ እንነሳና ዶክተር ቴዎድሮስ ወደ እርሱ ልምጣ። በእንግሊዘኛው ሚዲያ ሊትሬሲ ብለን የምንጠራው የመገናኛ አጠቃቀም እውቀት ምን ማለት ነው?
መልካም፣ አመሰግናለሁ። በመሰረተ ሐሳብ ደረጃ የመገናኛ ብዙሃን አጠቃቀም እውቀት ወይም እኔ ንቃት በሚለው ነው በብዛት ለማየት መሞክረው። አንድን መረጃ በመገናኛ ብዙሃን ውስጥ እንዴት አድርገን እናገኛለን፣ እንዴት እንተነትናለን፣ እንዴት እንመዝናለን የሚሉትን ነገሮች ያካተተ ነው። ምክንያቱም የመጣልንን መረጃ ሁሉ የምንቀበል ከሆነ የተሳሳተ መረጃ ከማግኘት አልፎ በውሳኔዎቻችን ላይ አሉታዊ ተጽዕኖ የሚያመጣ ስለሆነ ዋጋ ሊያስከፍልን ሁሉ ይችላል ማለት ነው። በመሰረተ ሀሳብ ደረጃ የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት መረጃን በመገናኛ ብዙሀን ውስጥ እንዴት እንደምናገኝ፣ እንዴት እንደምንጠቀም፣ እንዴት እንደምንተነትንና እንደምንመዝን የምናውቅበት ስርዓት ነው ማለት ነው።
እስቲ ይህን ሀሳብ ደግሞ ወደ ኢትዮጵያ አምጥተን እንየውና ዶክተር እንዳልካቸው ወደ እርስዎ ልምጣ። ይህ የሚዲያ አጠቃቀም እውቀት ኢትዮጵያ ውስጥ ምን ይመስላል? በዚህ ረገድ ኢትዮጵያ ያለችበት ደረጃ ምን አይነት ነው?
እሺ፣ በጣም አመሰግናለሁ። በተብራራው መሰረት ኢትዮጵያ ውስጥ ያለን መገናኛ ብዙሀን የአጠቃቀም ንቃት በጣም አናሳ ነው ብዬ ነው ማስበው። በአጠቃላይ እንግዲህ አናሳ ነው ስል ከቦታ ቦታ ይለያያል፣ ከቋንቋ ቋንቋ ሊለያይ ይችላል። ይህንንም ያልኩበት ምክንያት ምንድን ነው? ብዙ ጊዜ በተለይም በማህበራዊ ሚዲያ የሚዘዋወሩ መረጃዎች እንደ እውነት የመውሰድ ከዛም አልፎ ወደ ተግባርም የሚያስገባበት እውነት ነበረ። በዚህ በሁለት አመት በተለይ ብዙ ግጭቶች ሲቀሰቀሱ እናያለን። እንግዲህ በማህበራዊ ሚዲያ በሚዘዋወሩ መረጃዎች እውነተኛ ባልተጣሩ ማለት ነው። እና እሱ ምንድን ነው የሚያሳይሽ? በርካታ ኢትዮጵያውያን ማህበራዊ ሚዲያ ላይ የሚቀርብላቸውን መረጃ አይተው መዝነው ተንትነው ክፉን ከደጉ ለይተው እውነቱን ከሀሰት አይተው አይደለም የሚጠቀሙት ማለት ነው። እና በዚህ ደረጃ ኢትዮጵያ ውስጥ ሰፊ የሆነ ችግር አለ ማለት ነው። ያለንበት ሁኔታ በጣም ዝቅተኛ የሚባል ነው።
ምናልባት በምሳሌ እያነሳን እዚህ ላይ መነጋገር እንችላለን። እና የህብረተሰቡ የሚዲያ አጠቃቀም ያነሰ መሆን ኢትዮጵያ ውስጥ የሚታይም ሆነ የማይታይ ጉዳት አምጥቷል ማለት እንችላለን? ዶክተር ቴዎድሮስም ዶክተር እንዳልካቸውም ሁለታችሁም ሀሳብ ልትሰጡበት ትችላላችሁ። ዶክተር እንዳልካቸው በጀመሩት ላይ ቀጥሉና ወደ ዶክተር ቴዎድሮስ እሄዳለሁ።
አዎ፣ እኔ በጣም ብዙ ሰፊ ችግር አምጥቷል ብዬ አስባለሁ። እንደምናየው እንግዲህ አሁን ደግሞ ያለንበት ጊዜ የኮቪድ-19 ወረርሽኝ ሰፊው እየተንሰራፋ ያለበት ጊዜ ላይ ነው ያለ ነው። አንደኛ ይሄ የኮቪድ-19 በሽታ የለም፣ ብዙ ችግር አያመጣም፣ ወይም ደግሞ ሆን ብሎ የተፈበረከ ነው የሚል አሉባልታ ላይ የተመሰረተ ሳይንስ ላይ ያልተመሰረተ መረጃ በሰፊው ይሰራጫል እና ብዙ ሰው ጥንቃቄ አያደርግም። ከዚህ የተነሳ ለበሽታው ይዳረጋል ማለት ነው። እና ቅድም ለመጠቀስ እንደሞከርኩት ደግሞ ግጭቶችን በጣም ተበራክተዋል። በተለይ ደግሞ ማህበራዊ ሚዲያ ላይ በተለይ ዋነኛው በፌስቡክ በሚዘዋወሩ መረጃዎች ሰው ግጭት ውስጥ ይገባል። ከዛም አልፎ ሰው ይሞታል። ግጭቶች ይወልዳሉ። ከግጭቶቹ የተነሱ የሚነሱና የሚሰራጩ መረጃዎች ሌላ ችግር ውስጥ ይከትናል። ይህንንም የመፈተሽ የማጣራትና የመተንተን ችግር ስላለ እዛ ላይ የሚነገረውን በሙሉ በእውነትን በመቁጠር ሰዎች አልሰውና እነኚህ ዋና ዋና ችግሮች ናቸው። በርካታ ችግሮችን ማንሳት ይቻላል።
ዶክተር ቴዎድሮስ እርሶስ ምን ይላሉ? የዚህ የሚዲያ እውቀት ወይም ንቃት አናሳ መሆን ያመጣው ጉዳት ምን ይመስላል?
የመገናኛ ብዙሀን አጠቃቀም እውቀት ወይም ደግሞ ንቃት ማነስ በዚህ በማህበራዊ ሚዲያ ዘመን እየጀመረ አይደለም። ድሮም ቢሆን ቴሌቪዥን፣ ሬዲዮ፣ ጋዜጣ የተሳሳተ መረጃን በፕሮፓጋንዳ መልክም ሊሆን ይችላል አንድ አይነት ሀሳብን ደግፎ ያንን ሀሳብ አጉልቶ ለማውጣት በሚደረግ ትንቅንቅም የሀሳብ አሸናፊነት ለማግኘት በሚደረግ ትንቅንቅም የነበረ ነገር ነው። አዲስ ነገር አይደለም። በእርግጥ ግን ምንድን ነው አሁን ያለንበትን ዘመን አሁን ያለንበትን ሁኔታ ትንሽ የበለጠ አስቸጋሪ አስፈሪ የሚያደርገው የማህበራዊ ሚዲያ ባህሪ ለእያንዳንዳችን የመረጃን የማሰራጨት አቅም ሰጥቶናል። ህብረተሰቡ የመረጃ ተቀባይ ብቻ አይደለም፣ የመረጃ አሰራጭም ነው። የሚያሰራጨው ደግሞ መረጃውን በአንድ የፌስቡክ መልእክት ወይም በአንድ የትዊተር መልእክት በሺዎች የሚቆጠሩ ሰዎች በቅጽበታዊ በሆነ መንገድ ስለሚሰራጭ ነው። ብዙዎች ለራሳቸው ቅርብ ከሆነ ከሚመስላቸው ወገን የሚያገኙትን መረጃ የመቀበል ቴንደንሲ ስላለ ይሄ በጣም በጣም ተጨባጭ ሆኖ በጥናት የተረጋገጡ ጉዳቶችን እያስከተለ እንደሆነ የምናይበት ነው። ቅድም የተጠቀሱት ምሳሌዎች ከብሔር ግጭት ጋር በተያያዘ፣ አሁን ደግሞ ከዚህ ከወረርሽኙ ጋር በተያያዘ፣ ወደፊትም ደግሞ አሁን እኔ እንግዲህ እንደ ስጋት የምቆጥረው አሁን እንደው ለዚህ ለወረርሽኙ ክትባት መጥቶ ሰዎች እንዲከተቡ የሚደረግበት ጊዜ ይሄ ነገር እኮ እንዲህ አይነት ጉዳት አለው፣ ይሄ ነገር እንዲህ ጉዳት ያደርስባችኋል የሚል አጉል ሳይንሳዊ ያልሆኑ እምነቶችን ገና የምንጋፈጥበት ጊዜ የሚመጣል እያስባለሁ። ስለዚህ ለእኔ ትልቁ አደጋ ምንድን ነው? በጣም ጥልቅ ጥልቅ የሆነ ከሀሰተኛ ንግግር አልፎ የጥላቻ ንግግር የሚሆንበት ሰዎች በዚህ ጉዳይ ላይ ተካረው ህይወት የሚያልፉበት ጊዜ ላይ ነው ያለ ነው። ስለዚህ ይህንን ነገር የምር የምንወስድበት ችግር ነው።
አሁን እንደገለጻችሁት የሚዲያ አጠቃቀም እውቀት አናሳ ከሆነና በቀጥታ ደግሞ በህብረተሰብ ውስጥ የሚታይ ጉዳት እያደረሰ ከሆነ እውቀቱ ከየት ነው የሚገኘው? አንድ ሰው የሚዲያ አጠቃቀም እውቀት አለው ሲባል ምን ምን ያካትታል? ዶክተር እንዳልካቸው ወደ እርስዎ ልምጣ።
ቅድም ስንጀምር ብያኔ ያስቀምጠን ነበር የጀመር ነው እና የመተንተን የማንጠርና አይቶ መዝኖ አንድን መረጃ ትክክለኛ ነው አይደለም የሚለውን ለመወሰን የሚያስችል ብቃት ያስፈልጋል ማለት ነው። እነኚህ ብቃቶች እንግዲህ የሚመነጩት ማንበብ ለምሳሌ አንዱ ነው። በደንብ አድርጎ ተንትኖ ተገንዝቦ እውነትን ከሐሰት ለይቶ አንጥሮ ትክክለኛውን ብቻ የመቀበል አሁን ደግሞ የሞባይል የተንቀሳቃሽ ስልኮች አጠቃቀም በጣም ያስፈልጋል። የዲጂታል ስኪል የሚሉትን ማለት ነው። የዲጂታል ችሎታ ያስፈልገናል ማለት ነው። በአጠቃላይ አንድ ሰው የሚዲያ ሊትሬሲ እውቀት አለው ወይም ችሎታ አለው ንቃት አለው የሚባለው እነኝን ሁሉ መጠቀም ሲችል እና ያንን ችሎታ ሲያሳይ ማለት ነው።
ዶክተር ቴዎድሮስ እዚህ ላይ የሚጨምሩት ሀሳብ አለ?
ዶክተር እንዳልካቸው ያነሳው ከክህሎት ጋር የሚገናኝ ነገር ነው። ይሄ መሰረታዊ የሆነ የሚዲያ አጠቃቀም ንቃትን ያካትታል። ከዛ በተጨማሪ ግን እልፍ ብሎ ደግሞ የምናገኘው መረጃ ትክክለኛ ነው አይደለም የሚለውን ነገር ደግሞ እውቀት የሚያስጨብጠን ሌላው አካል ነው የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት። አንድን መረጃ ትክክለኛ እንኳን ሆኖ ቢመጣ ምን ያህል ለኛ ጠቃሚ ነው፣ ምን ያህል ፋይዳ አለው የሚለውንም ደግሞ ነገር መርምረን የምናውቅበት መንገድ ከዚህ ጋር እያያዛል። ስለዚህ ይሄ የሚያሳይሽ ነገር ምንድን ነው? የመገናኛ ብዙሃን አጠቃቀም እውቀት ወይም ደግሞ ንቃት በየጊዜው የሚቀያየር የሚለዋወጥ ተራማጅም ነው።
ስመኝሽንና እንግዶቿን እናመሰግናለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት። በየዕለቱ ልዩ ልዩ ሀሳቦችን ወደ ስራ የሚለውጡ ወጣት ኢትዮጵያውያንን እናያለን። ሆኖም እኚህ ስራ ፈጣሪ ወጣቶችን በአንድ ላይ የሚያስተባብር ፍላጎታቸውና ህልማቸውን አዳምጦ ከአስፈላጊው ደጋፊና አጋር አካል ጋር የሚያገናኝ የራሳቸው የሆነ ማህበር ባለመኖሩ የወጣቶቹ የግል ጥረት ፍሬ ሳያፈራ ይቀራል። ይህን ለመቀየር የወጠነ ማህበር ከሰሞኑ ተመስርቷል። የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ይሰኛል። ከሀብታሙ ስዩም ጋር አጠር ያለ ቆይታ ያደረገችው የማህበሩ ፕሬዚዳንት ሳሚያ አብዱል ቃድር ማህበሩን ለመመስረት ያበቁት ምክንያቶችን ቀድማ ነግራናለች።
እኛ ወጣት ኢትዮጵያ ስራ ፈጣሪዎች ከአይዲያ ተነስተን ድርጅት መመስረት ሌቭል እስከምንሄድበት ደረጃ ድረስ በጣም ብዙ ቻሌንጆች አሉ። የመጀመሪያው ቻሌንጅ ምንድን ነው? ክህሎት የለንም። ከትምህርት ቤትም ከአካባቢም በየትኛውም አጋጣሚ ለወጣቱ ሰልፍ ዴቨሎፕመንት እና ቴክኒካል የሆኑ እንዴት አይዲያ መሬት ይወርዳሉ የሚሉ የትሬኒንጎች የሉንም ወጣቶች። ስለዚህ የትሬኒንግ አክሰስ ያስፈልገናል። የመጀመሪያ ክህሎት ላይ የተነሳ ነው። እውቀት መር መሆን አለበት ወጣቱ በሚለው ማለት ነው። ሁለተኛ ትክክለኛ ወቅታዊና ጠቃሚ የሆነ መረጃ ወጣቱ ማግኘት አይችልም። እኛም በመንገዳችን ያውኔም ወጣት ነው። ይህንን ካምፓኒ የግል ካምፓኒ ለመመስረት በሚሄድበት ጊዜ በጣም ይቸገር ነበረ። የትኛው መንግስት መስሪያ ቤት የቱ ጋር እንደሚገኝ ሁላ አናቅም። ሌሎች መስሪያ ቤቶችን የምንፈልጋቸውን የት እንደሚገኙ አናቅም። ምን ይዘን መሄድ እንዳለብን አናቅም። መረጃ ችግር አለ። የመረጃ እውነተኛን መረጃ ትክክለኛ መረጃ ማግኘትም አንችልብን። ስለዚህ ሁለተኛው መረጃ ቤስድ ኢንፎርሜሽን ነው ሁለተኛው አላማችን። ሶስተኛው ደግሞ ምንድን ነው፣ እኛ ወጣት ስራ ፈጣሪዎች ትልቅ የሆነ ችግር ያለብን ነገር ምንድን ነው፣ የኔትወርክ ሲስተም ነው። ያ ማለት አንድ አይነት አይዲያ ያላቸው ወጣቶችን እነዛን ወጣቶችንም የሚፈልጉ ድርጅቶች የሚገናኙበት ኔትወርክ የለም። ያ ማለት ለምሳሌ እኔ ትምህርት ላይ ነው የምሰራው፣ ትምህርትን አክማለሁ ብዬ የተነሳሁት ሌላ ትምህርት ላይ የሚሰራ ወጣት ጋር የእሱ ለምሳሌ እሱ የሌላ ፕሮዳክት ከሆነ አንድ ላይ ሆነን እንድንሰራ፣ ሌላው ደግሞ ትምህርት ላይ ከሚሰሩት አካላት ጋር ኮኔክት የሚደረግበት ኔትወርክ የለም። ያንን ኔትወርክ ሲስተም ነው ያስጠግነው ማለት ነው። አራተኛ ደግሞ ምንድን ነው፣ በመንግስት የሚወጡ ፖሊሲዎች አሉ። እነዛ ፖሊሲዎች ወጣቱን ያማከሉ አይደሉም። እነዛ ፖሊሲዎች በሚወጡበት ጊዜ ወጣቱን ወክሎ እነዛ ፖሊሲዎች ወጣት ስራ ፈጣሪዎችን ይጎዳል፣ እነሱን አይመለከትም፣ ኦር ጫና ውስጥ ይከታቸዋል፣ ወይ እነሱን ያማከል አይደለም የሚለውን ነገር የሚገመግም ወጣቱን ፖሊሲ አድቮኬሲ ማለት ነው። መንግስት የሚወጡ ህጎች ለወጣት ስራ ፈጣሪዎች ምቹ እንዲሆኑ የማድረግ ማለት ነው። ብዙ ጊዜ ብዙ ነገሮች ባለስልጣኖች ምናምን የተለያዩ ቦታ ያሉ ሰዎች እኔም ፐርሰናሊ አሪፍ ነበር አይዲያሽ እንደዚህ ነበር አሁንማ ቢሆን ጥሩ ነበረ፣ ግን ፖሊሲው አይፈቅድም፣ ፖሊሲው እንደዚህ አይደለም፣ የእንትን ስርዓታችን እንደዚህ አይደለም ብለን እንገፋለን። እና ሶ ይሄ ፖሊሲ ምንድን ነው ማይስተካከል ነው ወይ? እነሱም ካመኑበት ፖሊሲ ከሆነ ማነቆ የሆነ ለምን ፖሊሲ አድቮኬሲ ስራ እንሰራን ነው። እና አራተኛው ፖሊሲ ነው። አምስተኛና የመጨረሻው ደግሞ የፋይናንስ አቅያው እንደምታውቁት ኢትዮጵያ ውስጥ ቤት ወይም መኪና ከሌለ ባንኮች እንኳን ኮላተራል ካልያዙ አይዲያ ላይ ኢንቨስት አያደርጉም። ኤንጅል ኢንቨስተሮች የተለያዩ ኤንጅል ኢንቨስተሮች ዓለም ከኢትዮጵያ ውጭ ያሉ ሀገራቶች ላይ ኤንጅል ኢንቨስተሮች ኢንቨስት ያደርጋሉ፣ ሼር ይወስዳሉ፣ ኦር ሌላ ውል መሰረት የሚሆን ነው የሚሆነው። እና ትልቁ ነገር እነዚህን ሁሉ ስቴፖች ሄደን መጨረሻ ላይ በገንዘብ ኢንቨስትመንት እጥረት አማካኝነት ለሀገርም የሚጠቅም ትልልቅ አይዲያችንን መሬት ለማውረድ የሚቸግረን ነገር ምንድን ነው የፋይናንስ ችግር ነው። እና ስለዚህ እነዚህ አምስቱ ችግሮች በማንኛውም ወጣት ስራ ፈጣሪ ኢትዮጵያ ላይ እኔም ጨምሮ የሚገጥሙ ችግሮች ናቸው። ስለዚህ እኛ የተሳካልን ያው እና ቪዥናችንን መሬት ማውረድ የቻልን ወጣት ስራ ፈጣሪዎች አንድ ላይ ሆንን። ያው ኢኒሽቲቭን የወሰድኩት እኔ ነበርኩኝ መጀመሪያ ላይ ኢኒሽቲቭ መስጠትን አምስት ወጣቶች አንድ ላይ ሆነን እና አሁን የተለያዩ ስራ ፈጣሪ ወጣቶች አንድ ላይ አሉ መሰረት ነው ማለት ነው።
እንደሚታወቀው ኢትዮጵያ የወጣቶች ሀገር ናት። በርካታ ወጣቶች ደግሞ ስራ በመፈለግ ሂደት ውስጥ ናቸው። ስራ አጥ ወጣቶች እንዳሉም ይታወቃል። የማህበሩ መመስረት በተለይ ለተሰጥኦና ለትምህርት ደረጃቸው የሚመጥን ስራ በማፈላለግ ላይ ለሚገኙ ወጣቶች በምን አይነት መልኩ ሊጠቅማቸው ይችላል? ምን አይነት ተግባራትንስ ለማከናወን አቅዳችኋል?
በጣም ጥሩ። ያው አሁን ላይ ሁለት አይነት ወጣቶችን ነው የምናስተናግደው። የመጀመሪያው ወጣት ስራ የፈጠሩ ስታርታፖች ማለት ፈጥረው መሬት ላይ ጅማሮ ላይ ያሉ ማለት ነው። እነሱ በካምፓኒ ክሬት ያደረጉ ግን ገና ስታርታፕ ላይ የሆኑ እነሱን አንድ ካታጎሪ ነው የምናደርገው። ምንድነው ለእነሱ ካምፓኒያቸውን እንዲያስፋፉ ቪዥናቸውን በደንብ እውን እንዲያደርጉ ስራዎችን ከማገናኘት ልክ ያው እንደ ቻምበር ኦፍ ኮሜርስ ማለት ነው፣ ያው እንደ ነጋዴዎች ማህበር ለማለት ነው። ሌላው ደግሞ ገና በአይዲያ ደረጃ ፕሮፖዛል ደረጃ የሚያልደረሱ ገና በአይዲያ ደረጃ ችግር የታያቸው ያው ምንድነው ወጣት ስራ ፈጣሪዎች ኢንተርፕርነር ማለት ችግር ማየት እንችላለን ማለት ነው። ለዛ ችግር ደግሞ ሶሉሽን ይዘናል ማለት ነው። ስለዚህ እንደዛ አይነት ወጣቶችን ፕሮፖዛላቸውን ዴቨሎፕ ከማድረግ ጀምሮ መረጃዎችን ከመስጠት እነዛ ልጆች በተለያዩ ሰፖርቲቭ ሌተሮች አጅበን የሚሄዱበት ቦታ ላይ ቅድም የነገርኩት ቻሌንጆች እንዳይገጥማቸው አድርገን ወደ ካምፓኒ ደረጃ ራሳቸውን ከፕሮፖዛል ኦር ከአይዲያ ካምፓኒ ክሬት የሚያደርጉበትን ሁኔታ ነው የምናመቻቸው ማለት ነው።
ወጣቶች የማህበሩ አባል መሆን ቢፈልጉ ሊያሟላቸው የሚገቡ ቅድመ ሁኔታዎች አሉ ወይ? አንድ ወጣትስ ስራ ፈጣሪ ነው ወይንም ኢንተርፕሪነር ነው የሚባለው ምን አይነት ጉዳዮችን ሲያከናውን ነው?
በመጀመሪያ ደረጃ ሁሉም የሶሻል ሚዲያ ፕላትፎርሞች አሉን። በዛ ሶሻል ሚዲያ ፕላትፎርም ላይ ያወጣት ሬጅስተር ያደርጋል። ሬጅስተር አድርጎ በደንብ ስለማህበሩ እውቀቱ እንዲኖረው ነው የምናደርገው መጀመሪያ። ከዛ ያ እውቀት ካለው በኋላ የአባልነት መዋጮ ክፍያ አለ። ያንን ክፍያ መክፈል ይኖርበታል። ያው ማህበሩ እንደ ማህበር ለመቀጠል የፋይናንስ አቅም ያስፈልገዋል። የቢሮ እና የተለያዩ የባለሙያዎች ክፍያ ወጪዎች ስላለበት ማለት በዛ መልኩ ይገባል። ያው ለጀማሪ ወጣቶች ማለት ነው። ካምፓኒ ያላቸው ደግሞ አመታዊ መዋጮ ያው ከነዛ ከፍ ያለ ክፍያ ነው እነዚህ የሚከፍሉት። የእነዛኞቹ 500 ብር ነው አመታዊ ክፍያ ገና በአይዲያ ደረጃ ያሉት። ካምፓኒ ደረጃ ደግሞ ያሉት አመታዊ መዋጫቸው 1000 ብር ይሆንና ውል ይገባሉ ከአሶሴሽኑ ጋር ማለት ነው። ለእኛ በአጠቃላይ ያወጣት ስራ ፈጣሪ እኔ ሀሳብ አለኝ ብሎ ወደኛ ሲመጣ የትኛውንም ሀሳብ እናከብራለን። በመጀመሪያ ደረጃ ያን ሀሳብ አክብረን ተቀብለን እናዳምጠዋለን። የሀሳብ መስተካከል መስፋት ከእንደገና ደግሞ የሀሳብ እንዴት ሀገርን መጥቀም ይችላል የሚለው ራሱን የቻለ የቅድም እንደነገርኩ የትሬኒንግ ኤንድ ዴቨሎፕመንት ፕሮግራም አለ። ያን ልጅ አይሆንም ብለን ብሌም አናደርገውም። እዛ ትሬኒንግ ውስጥ እንዲሳተፍ ይደረጋል። ከዛ በኋላ የሚያማክሩት ቲሞች አሉ። በዛ በቲሞቹ መሰረት ተማክሮ እሱም የዛኔ አይዲያውን ዴቨሎፕ የሚያደርግበት ኦር አይዲያው ስህተትም ከሆነ ኦር አይዲያው ተቀባይነትም ከሌለው ደግሞ ሌሎች አማራጮችን የሚጠቀምበትና ራሱን የሚፈልግበትን ሰልፍ ዴቨሎፕመንት እና ቴክኒካል ትሬኒንጎች ይሰጡታል ማለት ነው። ስለዚህ ማንኛውም ወጣት ከ18 ዓመት እስከ 35 ዓመት የእድሜ ሬንጅ ውስጥ ያለ ወጣት ተቀብለን እነዚህን ትሬኒንጎች ሰጥተን በእንደዚህ አይነት መልኩ የሚሄድበትን ነው የሚሆነው ማለት ነው።
ማህበራችሁ ሊሰራቸው ያቀዳቸውን ጉዳዮች ለማየት ሞክሬ ነበር። ሰፋ ያሉ ናቸው። ማህበራችሁ ገና ጀማሪ እንደመሆኑ በተናጠል ጥረት ሊያሳካቸው የማይችሉ ጉዳዮች ሊኖሩ ይችላሉ። እነሱንስ ለማሳካት ምን አማራጮችን ወይንም ደግሞ የመጠባበቂያ መፍትሄዎችን ይዛችኋል?
ስለዚህ የመጀመሪያው ነገር ከባንኮች ጋር የኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ የመፈራረም ፕሮሰስ ጀምረናል። ከተለያዩ ባንኮች ጋር፣ ከመንግስት መስሪያ ቤቶች ጋር ቀጥታ ወጣቱን በተመለከተ ፕሮፖዝ አድርገን እየጠበቀን ያለ ነው። እንደ ሴቶች ህጻናትና ወጣቶች ሚኒስቴር፣ እንደ ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ፣ እንደ የስራ እድል ፈጠራ ኮሚሽን ኦር ጆብ ክሬሽን ኮሚሽን የሚባለው ድርጅት እና ሌሎች ወጣቱን ተከትለው የሚሰሩ መንግስታዊም ካልሆኑ ድርጅቶች ጋር አንድ ላይ ለመስራት ፕሮሰስ እያደረግን ነው። እስካሁን ባላቸው ምላሽ ቀና ምላሽ ነው ያላቸው። እንደውም ተሰብስባችሁ ማግኘታችን ትልቅ ነገር ነው፣ ለየብቻ ብትንትን ብላችሁ እኛም ማኔጅ ማድረግ ከብዶን ነበረ የሚል ምላሽ ሊሰጡን እና ፖዚቲቭሊ ስለተቀበሉ ነው እኛም እንደዚህ ሰፋ አድርገን እንትን ያለው የጀመር ነው ማለት ነው። ሌላው ነገር ደግሞ ምንድን ነው፣ በተጨማሪ እዚህ ጋር እየወጣ ያለ አዲስ የስታርታፕ ህግ አለ። ረቂቅ ነው አሁን፣ እናንተም መረጃው ሊኖራችሁ ይችላል። የስታርታፕ ላይ ረቂቅ ህግ የወጣ ህግ አለ። ያ አዋጅ አብዛኛውን ወጣት ይህንን አሁን እኔ ከላይ የገለጽኩልህን ነገሮች ፋይናንስ ላይ ስፔሻሊ ፎከስ ያደርጋል። እንዴት አይዲያ ኢንቨስትመንት መደረግ አለበት የሚለው ነው ረቂቅ አዋጁ ያለው እና ያንንም በደንብ ስለተመለከት ነው ያም ነገር መሬት ላይ መውረድ ስላለበት፣ ያ ነገር መሬት ላይ ለመውረድም ደግሞ ቀጥተኛ እኛም ስለሚመለከትን ትልቁ እንደ ኢኒሽቲቭ ወስደን እንደዚህ ሰፋ ብለን የጀመርነው ደግሞ ሌላኛው ለእኛ በግል እንደ ፕሮሚስ የምናስበው ይሄ አዲሱን ረቂቅ የስታርታፕ ህግ ነው ማለት ነው።
ሳሚ አብዱል ቃድር፣ የኢትዮጵያ ስራ ፈጣሪ ወጣቶች ማህበር ፕሬዚደንት፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ነገሮች ሁሉ እንዲገጥማችሁ እመኝላችኋለሁ። መልካም ጊዜ ይሁንልሽ።
በጣም በጣም አመሰግናለሁ። ቪዎች በጣም ቴንክ ፈጣሪ እናንተንም እኛንም ይባርክ።
ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ከቀናት በፊት በሚያሽከረክረው ባጃጅ ላይ ከ300,000 ብር በላይ አግኝቶ ለባለቤቱ የመለሰው የጅጅጋው ነዋሪ ወጣት ጉሌድ ኢብራሂም በኢትዮጵያ የማህበራዊ ሚዲያ ላይ መነጋገሪያ ሆኖ ሰንብቷል። የዩኒቨርሲቲ ትምህርቱን አቋርጦ ቤተሰቦችን ለመርዳት በባጃጅ አሽከርካሪነት የሚሰራው ጉሌድ በክልሉ ወጣቶችና ስፖርት ቢሮ እንዲሁም በፕሬዚዳንት ሙስጠፌ ልዩ ልዩ ሽልማቶች ተበርክተውለታል። ወጣት ጉሌድ ኢብራሂምና ወጣቱ እንዲሸለም ሲያስተባብር የነበረው የወጣቶች ስፖርት ጉዳይ ቢሮ ኃላፊ አቶ ኡመር ዚያድን አዲስ ቸኮል አነጋግሯቸዋል። እንደሚከተለው ይደመጣል።
ጉሌድ ኢብራሂም ተወልዶ ያደገው በጅጅጋ ከተማ ነው። የ21 አመት ወጣትና ከቤተሰቦቹ 7 ልጆች የመጀመሪያ ልጅ ነው። ከ8 አመት በፊት አባቱን በሞት እንዳጣ የሚናገር ወጣት ኩሌድ ኢብራሂም እንደ መጀመሪያ ልጅነቱ ቤተሰቡን የመደገፍ ኃላፊነት ወድቆበታል። በዚህም በ2011 ዓመተ ምህረት ጅጅጋ ዩኒቨርሲቲ በኢንጂነሪንግ የትምህርት ክፍል ቢመደብም ቤተሰቦቹን ለማስተዳደር ሲል ትምህርቱን አቋርጦ በባጃጅ አሽከርካሪነት ተቀጥሮ እየሰራ ቆይቷል። በዚህ ስራው ላይ ያለ ነው ከሁለት ቀን በፊት 300 ሺህ ብር በሚያሽከረክረው ባጃጅ ውስጥ በፌስታል ተጠቅልሎ ያገኘው። ኩሌድ ሁነቱን እንዲያስታውሰዋል።
አወላይ ማለት ማንቲ ሰብሲዲ ባሃይት ወላል ማንም ካሶሽ ከገለየ ብቻ ማቆስ
ከ01 ቀበሌ ሴንትራል ወደሚባለው ሰፈር ሰዎችን ጭኛ እየሄድኩ ነበር። ወደ ክሊኒክ አድርሻቸው ወረዱ። ያደረስኩበትን ሂሳብ ተቀብዬ ለተወሰነ ጊዜ ከተከሳቀስኩ በኋላ ባጃጁ ላይ ፌስታል አየሁ። ከፍቼ ሳየው ብር ነው። የወረዱበትን ቦታ ስለማውቅ ወደዚያ ተመለሸ ገንዘቡ መለስኩላቸው ነበር ያለው። አስቀድሞ ገንዘቡ የጠፋ መስሏቸው ራሳቸውን እስከ መሳት ድርሰው የነበሩት እናት ገንዘቡ ያሉበት ድረስ ይመጣላቸው ከልክ ያለፈ ደስታ ተሰምቷቸው እንደነበር ጉሌዳ አስተውሳል። ይህ ድርጊት እንደተሰማ ኢትዮጵያ ውስጥ በማህበራዊ ሚዲያ መነጋገሪያ በመሆኑና ከመላ ሀገሪቱ ምስጋናና አድናቆት በማግኘቱ ኩራት እንደተሰማ ጉሌድ ይናገራል። ከዚህ በፊት ተመሳሳይ ድርጊት አጋጥሞት ንብረት መልሶ ያውቅ እንደሆነም የሚናገረው ነገር አለ። ይህን የመሰለ ነገር በተደጋጋሚ አጋጥሞኛል። እስካሁን ተሳፋሪዎች ባጃጅ ውስጥ ረስተው ወርደው የመለስኳቸው ሞባይሎች እጅግ በርካታ ናቸው። አልባሳትና ሌሎች ቁሳቁሶችን መልሼ ያውቃለሁ። ይሄኛው ግን ከእስከዛሬው የበለጠ ነው ይላል ኩሌድ። በዚህም በትላንትናው ዕለት የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ አግኝተውት ልዩ ልዩ ማበረታቻዎችን ቃል ገብተውለታል። ወጣት ጉሌድ 300 ሺህ ብሩ ሳያሳሰው በመመለሱ መበረታታት አለበት በሚል አስቀድሞ የ50 ሺህ ብር ሽልማት እንደሰጡ የሚናገሩት የሶማሌ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ኡመር ዚያድ ቢሮአቸው ካደረገው ድጋፍ ባሻገር በርዕሰ መስተዳድር ደረጃ ማበረታቻ እንዲያገኝ ሲያስተባብሩ እንደነበረ ይናገራሉ።
ያው እንደሚታወቀው ያው ጥሩ ስራ የሰሩ ወጣቶችን ማበረታታት ግዴታ አለብን። ያው እንደ ቢሮ ልጁ ልክ ያን ጥሩ ነገር ካደረገ በኋላ ፈላልገን አግኝተን የማበረታቻ ነገሮች አድርገናል። ኦሬዲ የሆነ ዝግጅት አዘጋጅተን ኦሬዲ ወደ 50 ሺህ የሚሆን እንደ ቢሮ እኛ ወዲያው ለገስንለት ነበረ። ፕሬዚደንቱም እነሱ ጋር ተገናኝቶ ያው ለማበረታቻ ያህል እንዲሆን ያው መሬት 500 ካሬ ሜትር መሬት እንዲሰጥና ቤተሰቡም ልጁ ያው ቤተሰቡ ደሃ ነው። እሱና 6 ልጆች ናቸው። አባቱ ኦሬዲ ሞቶ ነበርና እናቱ ብቻ ነው ያለች። ቤተሰባቸው የሚተዳደሩ እሱ ከበጃጁ ላይ የሚያመጣቸው ነገር ነው የሚሰራለት ስራ ስለነበረ፣ ስለዚህ መንግስት ቤተሰባቸውን ኑሯቸውን እንዲችሉ አንድ ሚኒባስ እንዲገዛለትና መሬት ደግሞ 500 ካሬ ሜትር እንዲሰጥ ነው። ልጁ ደግሞ ወደ ሪጉላር ትምህርቱ ከጅጅጋ ዩኒቨርሲቲ ኦልሬዲ ተነጋግረን ጨርሰን በሚቀጥለው ሳምንታት ሪጉላር ትምህርቱን ኢንጂነሪንግ ተመልሶበት እንዲጀምር ነው መንግስት ያደረገው።
አዳዲስ የዩኒቨርሲቲ ተማሪዎች ቅበላ በቅርቡ ስለሚሆን ወጣት ጉሌድን በዘንድሮ የትምህርት ዘመን የመማር ዕድል እንዲመቻችለት ከጅጅጋ ዩኒቨርሲቲ ጋር መነጋገራቸውን አቶ መር ይናገራሉ። የ500 ካሬ ሜትር መሬት ካርታም በአንድ ወይ ሁለት ቀን ውስጥ በእጁ እንደሚገባ ነው የሚናገሩት። የአነስተኛ አውቶቡስ ወይም ሚኒባስ ግዢውም እንደሚፈጸም እንዲሁ ቃል ገብተዋል። አቶ ኡመር ዚያድ የኢትዮጵያ ወጣቶች ከጉሌድ ምን ይማራሉ በሚለው ላይ ያላቸውን አስተያየት አቅርበን እንሰናበት።
አጠቃላይ እንደ ኢትዮጵያ ወጣቶች ማስተላለፋቸው ምንድን ነው? ማንኛውም ስራ ቢሰሩ ታማኝ ሆኖ ለህዝባቸው ካገለገሉ ካገኙት ይልቅ ለህዝብ የሚያደርጉት ነገር በጣም የሚያኮራቸው። አሁን የልጅ ምናልባት ሰው ሲጠይቃቸው ምን ተሰማ ሲባል እሱ ጋር ምንም አልተሰማው። ምክንያቱም ምን ብሎ ነው ያለው? እኔ ሰው ነው ሌላ ነገር የሚያደርገው እንጂ እኔ ምንም አልመሰለኝም አለ። ምክንያቱም ሌላ ጊዜም እንደዚህ ብድ ሲመለስ ትናንሽ እንኳን ቢሆኑ ሲመለስ ነበር። እና አጠቃላይ እንደ ኢትዮጵያ ወጣቶች ልጁም ከልጁ ላይ ትምህርት መማር ያለብን ምንድን ነው? ታማኝ ከሆንክ ያው ሰው ረስቶበት ወይም አንተ ሰርቀ የምታደርገውን ነገር ታማኝ ከሆንክ ከዛ በላይ እንደ ማግኘት እንደምትችል። ሌላ ደግሞ ምንድን ነው የሚያሳየን የአገራችን ወጣቶች ምን አይነት ተስፋ እነሱ ላይ ተስፋ እንዴት መጣል እንዳለብን ያሳየናል። ምክንያቱም ወጣቱ አሁን በሱስ በምን በምን የተሻሸ ነው የሚባለው። እንደዚህ አይነት ወጣቶችም በጎን ጎን እያሉ ያሳየናል። ያ ደግሞ ምንድን ነው እኛም ያሳየን ተስፋ፣ በጣም ተስፋ ያለባት ወጣት እንደ ሀገርም እያገኘን መሆኑ ነው የሚያሳየን።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ጋምቢና
አድማጮቻችን፣ የዛሬ ጋቢና ቤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያላችሁን አስተያየት ጋቢና ቤ @ቪኦኤኒውስ.ኮም የኢሜል አድራሻችን በመጠቀም አድርሱን። በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በትዊተር እንዲሁ ሃሽታግ ጋቢና ቤን በመጠቀም ጻፉልን። 202-207-6379 ላይ ደግሞ ዋትሳፕ ላይ ልትጽፉልንም ሆነ የድምፅ መልእክት ልትተውልን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ በመስተንግዶ እኔ ኤደን ገረመው አብረናችሁ አምሽተናል። አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ።